ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም፣ እንደምናመሻችሁ። የዛሬውን ዝግጅታችንን እናስተዋውቃችሁ። ባለፉት 7 ወራት በርካታ ለውጦች ተገኝተዋል ሲሉ ተሰናባቹ የጠቅላይ ሚኒስትር ጽህፈት ቤት ኃላፊ አቶ ፍጹም አረጋ ተናገሩ።
ታስገን የተከናወኑ ጉዳዮች አይደለም እኛን ኢትዮጵያኖችን አፍሪካኖችንም በአለም ደረጃ እጅግ አስደናቂ የሚባሉ ለውጥ የተካሄደበት ነው። ዝም ብለን በቀላል የምናየውም አይደለም።
ዝርዝሩን ይዘናል። ዛሬ በከፍተኛ የስራ ኃላፊነት ወንበር ከተቀመጡ ኢትዮጵያውያን ሴቶች ብርቱ ስራና ከፍ ያለ ውጤት እንደሚጠበቅ ፕሬዝዳንት ሳህለወርቅ ዘውዴ አስጠንቅቀዋል። በሌላ ዜና
በአላማጣ ከተማ ከሁለት ሳምንት በፊት የተፈጠረውን ግጭት ተከትሎ የኢትዮጵያ ክልሎችን ከሚያገናኙ አውራ መንገዶች አንዱ የሆነው የአላማጣ ቆቦ መስመር ዝግ የመከላከያ ሰራዊት ጣልቃ በመግባት መንገዱ እንዲከፈት ማድረጉን ነዋሪዎች ገልጸዋል።
በሰላማዊና ለውይይት ለመፍታት የነበረባቸው ችግሩ አለ ከሁለቱ መንገዶች ነው። ይሄ ነገር መፍታት ያለበት የሆነ በውይይትና በሰላማዊ ነገር ነው።
አሁን መንግስት ተፈጠረው የተወሰነ የሰላም ተፈጥሯል። አሁን መሻዎች እየገቡ ናቸው።
ዘገባ ይኖረናል። በሌላ ዘገባችን ደግሞ የኢትዮጵያ ባንዲራ ጉዳይ።
ይሄ ካልተለወጠ ድረስ ይሄ ባንዲራ መለያችን ምልክታችን ነው። በክስተት እንዳየ ነው መግቢያው ላይ ልዩ ትዕዛዝ በመስጠት የኢትዮጵያ ባንዲራ እንዳይገባ የሚከለከልበት ሁኔታ ከጀርመኖቹ እንደ መመሪያ እንደተሰጣቸው ያየ ነው።
ተከልክሏል የሚባል ነገር ነው ያየ ነው። እና እሱ ብቻ አይደለም መከልከሉ፣ የተለያዩ ነገሮች ሲከለከል አይተናል። በኋላ ላይ ነው ያስተካከል ነው።
በጀርመን ፍራንክፈርት አረንጓዴ፣ ቢጫ፣ ቀዩ ባንዲራና የኦነግ ባንዲራ አወዛጋቢ ነበር ተብሏል። ዘገባ ይኖረናል። አድማጮች ሁሉንም እንግዲህ ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መተናል። በአሁኑ ሰዓት በኢትዮጵያ የመጣው ለውጥ ከኤርትራ ነጻነት በኋላ ከቀዝቃዛው ጦርነት ማለቅ ጋር የመጣ የለውጥ ውጤት ነው አሉ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ። አቶ ኢሳያስ ባለፈው ቅዳሜ ከሀገሪቱ መገናኛ ብዙሃን ጋር ባደረጉት ቃለ ምልልስ እንደገለጹት ይህ በሶስተኛው ዘመን የመጣው ለውጥ ሁለቱን ህዝቦች ወደ ግጭት ሲያመራ የነበረውን አካሄድ ባለመቀበላቸው የተገኘ ውጤት ነው። ለውጡ የኤርትራንና የኢትዮጵያ ህዝቦች ወደ አዲስ ዘመን የሚያስገባ ክስተት እንደሆነም በፕሬዝዳንት ኢሳያስ ገለጻ ተመላክቷል።
በአብዛኛው እግረኞች የሆኑበት ከፍተኛ ቁጥር ያለው የፍልሰተኞች ጉዞ ከማዕከላዊ አሜሪካ ሀገሮች ወደ ዩናይትድ ስቴትስ እየተመመ መሆኑ ተገለጸ። የ280 ኪሎ ሜትር ጉዞን ከኮራ ዲባ በጀመረው ፍልሰተኛ መጨረሻ መዳረሻውን ሰኞ ዕለት ሜክሲኮ ለማድረግ መወሰኑም ታውቋል። ቁጥሩ 4000 የሚገመተው ፍልሰተኛ በአሁኑ ሰዓት ለዩናይትድ ስቴትስ ድንበር በመቶዎች የሚቆጠር መሬት በሚቀራት በቬራ ኩርዛ ነው የሚገኘው። ይህ በእንዲህ እንዳለም የማዕከላዊ አሜሪካ ፍልሰተኞች ጉዞ ፕሬዚዳንት ዶናልድ ትራምፕ እና የቀድሞ ፕሬዚዳንት ባራክ ኦባማ ትላንት እሁድ ለነገው ማክሰኞ የዩናይትድ ስቴትስ አማካኝ ምርጫ ቅስቀሳ በሚያደርጉበት ወቅት መጠቀሱም ታውቋል።
በሌላ ዜና ሰሜናዊ ምዕራብ ካሜሩን ውስጥ ከሚገኝ አንድ የፕሪስቤቴሪያን ትምህርት ቤት ማንነታቸው የማይታወቅ ታጣቂዎች ዳይሬክተሩን ጨምሮ 78 ተማሪዎችን መጥለፋቸው ተገለጸ። ጠለፋው የተፈጸመው እንግሊዝኛ ተናጋሪ የሆነው አካባቢ ዋና ከተማ ባሜንዳ ውስጥ ከሚገኝ ኒዊኬን መንደር መሆኑን አስተዳዳሪው ዴቨን ቱቾፍ አረጋግጠዋል። የጠለፋው ምክንያትም ሆነ የጠላፊዎቹ ማንነት ገና አልታወቀም።
ቻይና ከፓኪስታን ጋር ያላትን የንግድ ግንኙነት የንግዱን ከዶላር ይልቅ በየን ለመገበያየት መወሰኗ ተገለጸ። ይህ ያልተጠበቀ የቻይና ውሳኔ ባለስልጣናትና የምጣኔ ሀብት ባለሙያዎች እንደገለጹት እስላማባድ ከቤጂንግ ጋር የነበራትን የ87% የንግድ ግሽበት ከቀነሰው በላይ ፓኪስታን በውጭ ምንዛሬ ላይ ከመተማመን ያድናታል ተብሏል። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገርላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ወደ መጀመሪያው ዘገባችንን እናልፈው። ባለፉት 7 ወራት በርካታ ለውጦች ተገኝተዋል ሲሉ ተሰናባቹ የጠቅላይ ሚኒስትር ጽፈት ቤት ኃላፊ አቶ ፍጹም አረጋ ተናገሩ። አቶ ፍጹም የተናገሩት አዲስ የተሾሙትን ተተኪያቸውን እንደዚሁም የጠቅላይ ሚኒስትሩን ጽፈት ቤት ቃል አቀባይ ባስተዋወቁበት ስነ ስርዓት ላይ ነው። አቶ ሽመልስ አብዲሳ አቶ ፍጹምን በመተካት የጠቅላይ ሚኒስትር ጽፈት ቤት ኃላፊ ቢለኔ ሲዩም ደግሞ የፕሬስ ሴክሬታሪ ሆነው ተሾመዋል። እስክንድር ፍሬው ዘገባለው።
ከጠቅላይ ሚኒስትሩ ጽፈት ቤት ከተግባሮቻቸው ጀርባ በስም በአካል የሚታወቁት በቅርበት የሚጠቀሱት ሰው ለአዲስ ኃላፊነት አሮጌውን ቦታ ለቀዋል። በዶክተር አብይ አህመድ የስልጣን ዘመን የመጀመሪያው የጠቅላይ ሚኒስትር ጽፈት ቤት ኃላፊ ፍጹም አረጋ ዛሬ በይፋ ወደ ሌላ ኃላፊነት ተዛውረዋል። የኢትዮጵያ ኢንቨስትመንት ኮሚሽነር በመሆንም ተሹመዋል። 7ቱን የለውጥ ወራት የፈጠኑትን የተግባር ጊዜያት መዳሰስ ደግሞ በነባሩ ኃላፊነት ለጋዜጠኞች ያደረጉት የመጨረሻ ንግግር ትኩረት ነበር።
ባለፉት 7 ወራት የተካሄዱትን ዋና ዋና ነገሮች ማንሳት በተለይ ደግሞ ለመገናኛ ብዙሃን አካላት ተገቢ ይመስላል። ከኔ የበለጠም ስትከታተሉ ስትዘግቡ አስተያየት ስትሰጡም ስትተቹም ስለነበር የምታውቋቸው ጉዳዮች ናቸው። ግን የተከናወኑ ጉዳዮች አይደለም እኛን ኢትዮጵያኖችን አፍሪካኖችንም በዓለምም ደረጃ እጅግ አስደናቂ የሚባሉ ለውጥ የተካሄደበት ነው። ዝም ብለን በቀላል የምናየውም አይደለም። አንዳንድ ጊዜ ለውጦች ውስጣቸው ስንሆን የመረሳት ባህሪ ያላቸው ኢትዮጵያና ኤርትራ በዚህ ሁኔታ እንዲህ አይነት ሰላም ተፈጥሮ በዚህ ሁኔታ እንቀጥላለን ብሎ የዛሬ 7-8 ወር ያሰበ ሰው አለ ብዬ አልገምትም። በአካባቢው ዙሪያ ያሉ ሀገሮች ጋር የተፈጠረው ግንኙነት እጅግ አስደናቂ ነው። ከግብጽ ጋር፣ ከመካከለኛው ምስራቅ አገራችንም ውስጥ እዚህም እዛም የሚታዩ ጊዜያዊ የሚመስሉ ችግሮች ይታዩ መሰረታዊ የሆኑ ተግባቦቶችን ይፈጠረ በመደመር ጽንሰ ሀሳብ ኢትዮጵያዊነት ጎልቶ እንዲወጣ የተደረገበት ስለሆነም እነዚህን እለት ተእለት በመረጃ ስንመግብም ስንቀበልም ስንማርም ስንካፈልም የነበረበት ሁኔታ ስላለ ይህንን የበለጠ አስቀጥሎ መሄድ ወሳኝ ነው ብለን አምነናል።
አቶ ፍጹም በዚህ ንግግራቸው ተተኪያቸውንም አስታውቀዋል። በዚህ መሰረት በኦሮሚያ ክልል የተለያዩ ኃላፊነቶች ያገለገሉት የገዢው ፓርቲ የስራ አስፈጻሚ ኮሚቴ አባል አቶ ሽመልስ አብዲሳ በሚኒስትር ማዕረግ የጠቅላይ ሚኒስትር ጽፈት ቤት ኃላፊ ሆነው ተሹመዋል። አቶ ሽመልስ በሰጡት ማብራሪያ የጠቅላይ ሚኒስትሩ ጽፈት ቤት ለመረጃ ክፍት እንደሚሆን ተናግረዋል።
የፕሬስ ሴክሬታሪ ትልቅ ኃላፊነት ወስዶ ከዚህ በፊት በመንግስት ኮሚኒኬሽን ጽፈት ቤት ሲሰራ የነበረው ስራ እዚህ በማዕከል በማድረግ እለት ተእለት ከሚዲያዎች ጋር ጥሩ ግንኙነት በመፍጠር ባለፈው ክቡር ጠቅላይ ሚኒስትሩ በገቡት ቃል መሰረት ምንም የሚደበቅ ነገር የማይኖርበት ሁሉም ነገር በግልጽነት መረጃዎች ተገቢውን መረጃዎች በጊዜያቸው እየተሰጡ የሚሄዱበት አግባብ ይፈጠራል። በዚህ ላይም አዲስ ስራ ከእናንተ ጋር ስራለን ብለን እናምናለን። ለዚህም ደግሞ አዲስ አደረጃጀት ተመስርቷል።
አዲሱ አሰራር በቅርቡ በፓርላማ የጸደቀውን የአስፈጻሚ አካላት ስልጣንና አደረጃጀት የተመለከተ አዋጅ ተከትሎ የመጣ ነው። በዚህ አዋጅ መሰረት የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ታጥፏል። በጽፈት ቤቱ ይሰሩ የነበሩ ስራዎች የሚሰሩት ደግሞ በጠቅላይ ሚኒስትር ጽፈት ቤት ስር በተቋቋመው የፕሬስ ሴክሬታሪ አማካኝነት ነው። እናም ዛሬ በጠቅላይ ሚኒስትር ጽፈት ቤት አዳራሽ በተካሄደው ስነ ስርዓት የመጀመሪያዋ የፕሬስ ሴክሬታሪ ይፋ ተደርገዋል። የመጀመሪያዋ የፕሬስ ሴክሬታሪ ወይም የጠቅላይ ሚኒስትር ጽፈት ቤት ቃል አቀባይ ቢለኔ ሲዩም ናቸው። የመስሪያ ቤታቸውን ኃላፊነት ለጋዜጠኞች አብራርተዋል።
በአጠቃላይ ከክልል መንግስታት እና ከሚኒስቴር መስሪያ ቤቶች ጋር በተቀናጀ መልኩ ወቅታዊ እና ተገቢ መረጃዎችን ለህዝብ ማቅረብ ስራ ላይ ኃላፊነት ተሰጥቶታል። በተለይ ደግሞ አንደኛ በኢፌዴሪ መንግስት ውሳኔዎች አቋሞች ዙሪያ ወጣዊ ግልጽና ትክክለኛ መረጃ መሰብሰብና ማስተራጨት ለህዝብም ለሚዲያ ተወካዮችም፣ ሁለተኛ በመንግስት አስተዳደር ላይ የሚነሱ የህዝብ ምላሾችን አስተያየቶችንና ግብረ መልሶችን ማቀናጀት መተንተንና ማሳደግ ወደ በላይ አካል ማለት ነው። ሶስተኛው ደግሞ ለተሻለ ግልጽ ዘገባ በጠቅላይ ሚኒስትር ጽፈት ቤትና በመገናኛ ብዙሃን መካከል ያለውን ግንኙነት ለማጠናከር ነው። እነዚህ ናቸው እንግዲህ ዋና ስራዎቹ ማለት ነው የፕሬስ ሴክሬታሪያቱ።
ሌሎች ዝርዝር ጉዳዮችን መስሪያ ቤታቸው በሂደት እንደሚያሳውቅም ቢለኔ ሲዩ ማመልክተዋል። በዛሬው የትውውቅ ስነ ስርዓት ላይ በርከት ያሉ የመገናኛ ብዙሃን ባለሙያዎች ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ደግሞ እናልፋለን። በአላማጣ ከተማ ከሁለት ሳምንት በፊት የተፈጠረውን ግጭት ተከትሎ የኢትዮጵያ ክልሎችን ከሚያገናኙ አውራ መንገዶች አንዱ የሆነው የአላማጣ ቆቦ መስመር ዝግ ሆኖ ቆይቷል። በትላንትናው ዕለት የመከላከያ ሰራዊት ጣልቃ በመግባት መንገዱ እንዲከፈት ማድረጉን የአካባቢው ነዋሪዎች ተናግረዋል። ሙልጌታ ጽባሃ ከመቀሌ ተከታዩን ልኳል።
መንገዱ ተዘግቶ በነበረበት ወቅት ለተሽከርካሪዎች በመከልከል ሰዎች በእግራቸው ወሰኑን እንዲሻገሩ እየተደረገ ነበር። የቆቦ ከተማ ነዋሪ አቶ አበበ ጫኔ ባለፈው ሳምንት መንገዱን እንዲዘጋ ያደረጉ ምክንያቶች እስረኞች እንዲፈቱና ልዩ ኃይል ደግሞ ከአካባቢው እንዲነሳ የሚል ጥያቄ አዘል መሆኑን ገልጾ ነበር። አሁን እንደተናገረው ደግሞ መንገዱን በመዘጋቱ ለሁለንተናዊ የከተማው እንቅስቃሴ እንቅፋት ሆኗል ሲል ይገልጻል።
ያቆርጦ አምቡላንስ ሆላደት ራሱ በሬስታሮ ካሜራ ታው ነበር። እዛ አካባቢ ያሉ አጎራባች የገጠር ቀበሌዎች ወደ ቆቦ ከተማ ሆስፒታል እንኳ ለመምጣት በጣም ከባድ ነው የነበረው ቆርጦ። ከዛ ውጭ ኢኮኖሚያዊ ችግሩ የገባ እንቅስቃሴው የከተማ እንቅስቃሴ ሁሉ ተራዝሙና ተሳዞ ነበረ። ችግር ነበረበት ሰዓቱ በሰላማዊና በውይይት ለመፍታት የነበረባቸው ችግሩ አለ ከሁለቱ መኞች ነው። ይሄ ነገር መፍታት ያለበትም የሆነ በውይይትና በሰላማዊ ነገር ነው።
በተጨማሪም ከቆቦ ከተማ በሰሜን አቅጣጫ የሚገኙ ትምህርት ቤቶች መንገዱ በመዘጋቱ የትምህርት ሂደቱን ባለፈው ሳምንት መስተጓጎልን ነው መረጃ የሰጡን አካላት የገለጹልን። አቶ መሐሪ ገብረ ሚካኤል የአላማጣ ከተማ ንግድና ዘፈር ማህበራት ምክር ቤት ዋና ጸሐፊ ናቸው። መንገዱን ተዘግቶ በነበረበት ወቅት በከተማዋ ንግድ ስራዎች ላይ ትልቅ አሉታዊ ተጽዕኖ ነበረው ይላሉ።
የንግድ እንቅስቃሴው ከፍተኛ ሁኔታ ፈጥሮብን ነበረ። ከተማችን የተለያዩ አልጋዎች ያስይዞ የሚኖሩ ሰዎች አሉ። የተለያዩ ስራ ሰርቶ የሚኖሩ ሰዎች አሉ። ያ መንገድ ስለተዘጋ ምንም አይነት ስራ መስራት አልተቻለም። ማንኛውም አይነት ሸቀጥ መግባት አልቻለም። በወቅቱ እንደዚህ በመቀለ ዙሮ እንደዚህ ነው የሚገባ ነበረው። ስለዚህ ከፍተኛ ጫና ፈጥሮብን ነበረ ማለት ነው። አሁን መንግስት በበጠረው
በጉዳዩን አስመልክቶ ምሁራዊ ትንታኔ የጠየቅናቸው በመቀሌ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል አስተማሪ አቶ ምዑዝ ሐዱሽ መንገድ መዝጋት የሚያመጣውን ጉዳት ለተወሰኑ አካላት ብቻ አይደለም ይላሉ።
መንገድ ተዘጋ ማለት ነፃ የሆነ የአገልግሎትና ነፃ የሆነ የእቃ ትራንስፖርት የለም ማለት ነው። ይሄ ሲሆን ዋጋ መጨመር ያሳያል። ስለዚህ ዋጋ ሲባል ዝም ብሎ የመሸጫ ዋጋም ሳይሆን የትራንስፖርቱን ዋጋም አለ፣ የመግዣን ዋጋም ይጨምራል አብሮ። ምክንያቱም ድል ያንሳለ፣ ሌላ የጊዜ መጓተትም አለ። ሁለቱ ይከሰታሉ። ሁለቱ ሲከሰቱ አምራችም ይጎዳል፣ ምክንያቱ ገበያ የለውም። እዚህ ላይ ተጠቃሚም ይጎዳል። ዋጋ ሲጨምር ተጠቃሚው ወደ ሌላ እቃ ነው ሽፍት የሚያደርገው። አልጋ ተጠቃሚ ነበር መሀል ላይ እነ ደብረ ሲና እነ አጣዬና ከሚሴ ቁርስም ነበረ። እዚህ አካባቢ በኔትወርክ ያሉ ከተሞች እንዳለ በሙሉ ይሄ ተዘጋ ማለት እንዳለ የአልጋ አገልግሎትም የለም። አልጋ የለም ማለት ምግብም የለም። ምግብ የለም ማለት እዛ የነበረውን አምራች ገበሬ ራሱ የሚያቀርበው የነበረው የድንች የሚሆን የቲማቲም የሚሆን የሽንኩርት የሚሆን እነዚህ በሙሉ ሳያቀርብ ቀርተዋል ማለት ነው። በየቀኑ የሚያገኘውን የነበረውን ገቢ በሙሉ ሚስ ያደርጋል፣ ያጣል።
አቶ ምዑዝ ሲናገሩ የአላማጣ ቆቦ መስመር ባለፈው ሳምንት ሙሉ በሙሉ ተዘግቷል፣ ግን ከዛ በላይ ለአንድ ዓመት ያህል ከትግራይ ወደ መሀል ሀገር ከመሀል ሀገር ደግሞ ወደ ትግራይ የሚደረግ ጉዞ በአማራ ክልል የደህንነት ስጋት አለን በማለት ህብረተሰቡ የሚጠቀመው በአፋር ክልል በኩል ነው ብለዋል። ለአሜሪካ ድምፅ ሙልጌታ ጽባህም መቀለም።
ሙልጌታ ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። ወደ ምርጫ ውጡ፣ ድምጻችሁን ስጡ
የዩናይትድ ስቴትስ ሪፐብሊካን ፕሬዝዳንት ዶናልድ ትራምፕ እና የቀድሞው ዲሞክራቲክ ፕሬዝዳንት ባራክ ኦባማን ለየታማኝ ደጋፊዎቻቸውና በአጠቃላይም ለመራጭ አሜሪካውያን ሰሞኑን በየአደባባዩ ሲያሰሙት የከረሙት ጉትጎታ ነው። ሰለሞን አባተ ስርስሩን ይዟል።
ቀኑን አታባክኑት። ውጡና ምረጡ። ድምጾቻችሁን ስጡ። የፕሬዝደንት ዶናልድ ትራምፕ የመጀመሪያው ፕሬዝደንታዊ ዘመን አማካይ ጊዜ ምርጫ ዕለት ነገ ነው። በምርጫ ሰነዶችና ኮሮጆዎች ላይ የሌለው የፕሬዝደንቱ ስም ብቻ ነው። የተወካዮች ምክር ቤቱ የሕግ መምሪያና የሕግ መወሰኛ፣ የግዛቶቹ ጠቅላይ ገዢዎች፣ የየአውራጃውና በተዋረድም ያሉ የአካባቢና የአቃቤ ሕግ ሥልጣናት፣ ድምፅ ሊሰጥባቸው የሚገባ የውሳኔ ሕዝብ ሐሳቦች ሳጥን ላይ ናቸው፣ የምርጫ ካርድ ላይ ናቸው። ሰሞኑን በየቅስቀሳ አደባባዩ ተናንቀው ያሉት ሁለቱ ዝሆኖች የአሁኑ ፕሬዝደንትና የቀድሞውም አውራሻቸው የለም እኛም አለን እያሉ ነው። ስምና ፎቶዎቻቸው አይኑሩ እንጂ አጀንዳና ራዕዮቻቸው ከእያንዳንዱ ተፎካካሪ እጩ ጀርባ፣ በእያንዳንዱ የውሳኔ ድምፅ ጠባቂ ጥያቄ ዙሪያ ዶናልድ ጄ ትራምፕ ወይም ባራክ ኤች ኦባማ አሉ። በተለይ ለተቀማጩ ፕሬዝደንት የፈተናና የግምገማ ያህል ክብደት ያለው ነው የነገው ምርጫና ውጤቱ። የ22 ወራት አስተዳደራቸውን አካሄድ ሕዝብ ወዶላቸዋል ወይስ ተከፍቶባቸዋል? የትራምፕ ፖሊሲዎች ስር ይሰዳሉ? የትራምፕ አጀንዳ ተጠናክሮ ይቀጥላል? ይሁንታ ተችሮታል? በዚህ አሜሪካውያን በየጎራው ተካተው እጅግ ተከፋፍለዋል በሚባልበት ጊዜ ቁልፍ ምርጫ ነው የነገው። የተወካዮች ምክር ቤቱ የሕግ መምሪያ 435 መቀመጫዎችና ከባለመቶ መቀመጫው የሕግ መወሰኛ ሲሶ ያህሉ ነገ ሳጥን ላይ ናቸው። አሁን እስከ ዛሬዋ ዕለት ምናልባትም የምርጫው ውጤት ተጠናቆ ታውቆ ሁሉም ቦታውን ጨርሶ እስኪለይ በቀረው ጥቂት ጊዜ የዩናይትድ ስቴትስ ሪፐብሊካን ፓርቲ ዋይት ሃውስንና ሁለቱንም የተወካዮች ምክር ቤቱን ክንፎች ተቆጣጥሯል። የሰሞኑ የሕዝብ ሐሳብ ክትትልና ግምገማ አዝማሚያ እንደሚያሳየው የሕግ መምሪያው ለዴሞክራቶቹ የሚወድቅ ይመስላል። አብላጫ መቀመጫውን ለመቆጣጠር አሁን በያዙት ላይ 23 ተወካዮችን ማስመረጥ ይኖርባቸዋል ዴሞክራቶቹ። የሕግ መወሰኛው ምክር ቤት ግን ከሪፐብሊካኑ እጅ የመውጣቱ ነገር እጅግ አጠራጣሪ መሆኑ በስፋት እየተነገረ ነው። ቢያንስ አሁን የያዙትን 51-49 የሆነ የበላይነት አስጠብቀው ይዘልቃሉ። በለስ ከቀናቸውም አንድ ሁለት ተጨማሪ መቀመጫ ከዲሞክራቶቹ ይነጥቃሉ። በዩናይትድ ስቴትስ ፖለቲካ ድምጻቸውን ከምርጫው ዕለት ቀድመው ለመስጠት ለሚፈልጉ መራጮች ክፍት በሚሆነው የአንድ ወር ጊዜ ውስጥ አሰራሩን በሚፈቅዱ ከ30 በላይ ግዛቶች ውስጥ ከ30 ሚሊዮን በላይ መራጮች በአካልና በአስገዳጅ ምክንያቶች በምርጫ ጣቢያዎች ላይ መገኘት የማይችሉም በፖስታ መልእክት ድምጾቻቸውን ሰጥተዋል። እንግዲህ ቀኑ ቀድሞ በሚጀመርበት የዩናይትድ ስቴትስ ምስራቃዊ ክልል ጣቢያዎች በይፋ ሊከፈቱ የቀረው ጊዜ ከ11 ሰዓት ያነሰ ነው። ቅስቀሳው እየጦዘ በመጣባቸው የመጨረሻ ቀናት ፕሬዚደንት ዶናልድ ትራምፕ የመራጩን ቀልብ መሳብ የመረጡት በፍልሰትና ኢሚግሬሽን ጉዳይ ላይ ነው።
Republicans want strong borders, no crime, no chaos, and no caravans.
ሪፐብሊካኑ ጠንካራ የሀገር ወሰኖችን ነው የሚፈልጉት። ወንጀል አይፈልጉም፣ ቀውስ አይፈልጉም፣ የፍልሰተኞችን ጎርፍ አይፈልጉም። ዴሞክራቶቹ የሚፈልጉት ድንበሮቻችን ክፍት እንዲሆኑ ነው። በወንጀል ላይ ወንጀልን የሚጎትቱብንን የፍልሰት ቅፍለት በሌላ ቅፍለት ላይ እያከታተሉ መጋበዝ ነው የሚፈልጉት። ሚስተር ትራምፕ ናቸው ይህንን ያሉት። ዴሞክራቶቹ በአንጻሩ ማተኮር የወሰኑት በጤና ጥበቃና በሚስተር ትራምፕ የአስተዳደር ዘዬ ላይ ነው። ዋናው የማሸነፊያ መሳሪያችን ነው ብለው የሚያምኑትና የሚናገሩትም ደግሞ ግዙፍ ቁጥር ያለው ድምፅ ሰጪ ወደ የጣቢያው መትመምን ነው። እንደ ቀድሞው ፕሬዚደንት ባራክ ኦባማ አይነት ጎልተው የሚታዩ ሰዎቻቸው ደግሞ ነቅናቂ ኃይልና የግፊት በትራቸው ሆነዋል።
You can choose a bigger, more hopeful, more generous vision of America.
ላቅ ያለች ተስፋ የበዛባትና ቸርነት የሞላው የአሜሪካን ራዕይ መምረጥ ትችላላችሁ። ይህንን ለማሳካት ግን ድምፃችሁን መስጠት አለባችሁ። የባራክ ኦባማ ጥሪ ነው። በነገው ምርጫ ዴሞክራቶቹ ብዙ ያተርፋሉ ብለው የሚጠብቁት የብሩኪንግስ ተቋሙ ተንታኝ ጃን ሁዳክ ሪፐብሊካኑም ቢሆን የሚወጡት ባዶ እጃቸውን አይደለም ይላሉ።
Right now it does look like Democrats will do quite well in House races, probably enough to take back majority.
አሁን ባለው ሁኔታ ለተወካዮች ምክር ቤት የሕግ መምሪያ በሚደረጉት ፉክክሮች ዴሞክራቶቹ የሚቀናቸው ይመስላል። የሕግ መወሰኛ ምክር ቤቱ ግን እንደ ተከፋፈለ ይቆያል። ምናልባትም በሪፐብሊካኑ እጅ ይጸናል ብለዋል ሁዳክሲ ተነብዩ። በሁለቱም ወገን ላሉ መራጮች ዋናው ጉዳይ ፕሬዚደንት ትራምፕ ናቸው ይላሉ የአሜሪካን ዩኒቨርሲቲ ኤክስፐርት አለን ሊችማን።
I think this is the most nationalized election in modern memory. It was a recent poll.
የዘመኑ የቅርብ ትውስታችን ውስጥ ይህ የአማካይ ዘመን ምርጫ በድፍን ሀገሪቱ ከሁሉም በላይ የተጋጋለ ብሔራዊ ሆኗል። በቅርቡ በተካሄደ አንድ ቅኝት ትራምፕ ዋናው ጉዳያችን ይሆናሉ ወይም አይሆኑም ብለው ከመራጩ ህዝብ 2/3 ድምጽ ሰጥተዋል ብለዋል ሊችማን። 2/3 ወትሮም ቢሆን በእንዲህ አይነቱ የአማካይ ዘመን ምርጫ የተቀማጩ ፕሬዚደንት ፓርቲ ቦታዎቹን ያጣል። በተለይ እንዲህ እንደ ሚስተር ትራምፕ በህዝብ ዘንድ ያለው ተቀባይነት እጅግ ዝቅ ያለ በሆነ ጊዜ። ባልደረባዬ ጂም ማለን በዘገባው ውስጥ የጠቀሳቸው ሌላው ተንታኝ ካይሌ ኮዳክ እንዳሉት ዴሞክራቶቹ የሕግ መምሪያውን ካሸነፉ ይላሉ የሁለቱም ፓርቲዎች ጥምር ሆነው የዋሽንግተኑ የፖሊሲ ማዕከል ባልደረባ ጃን ፎርቲየ በመንግስቱ ውስጥ የጎለበቱት ዴሞክራቶች የትራምፕን ህግጋት ማሳለፍ አይዳዳቸውም። እንዲያውም በዶናልድ ትራምፕ ላይ ምርመራዎች እንዲጠናከሩ መጎትጎትን በመሳሰሉ አካሄዶች ተቃውሞና ድምጾቻቸውን ያበዙባቸው እንደሁ እንጂ።
Let's go.
ወደ ተከታዩ ዘገባችን እናልፋለን። ዛሬ በከፍተኛ የስራ ኃላፊነት ወንበር ላይ ከተቀመጡ ኢትዮጵያውያን ሴቶች ብርቱ ስራና ከፍ ያለ ውጤት እንደሚጠበቅ ፕሬዝዳንት ሳህለ ወርቅ ዘውዴ አስጠነቀቁ። ለዚህ ጊዜ እንደሌለና በፍጥነት ወደ ተጨባጭ ድርጊቶች መሸጋገር እንደሚገባ ማስገንዝበዋል። መለስካቸው አማሃ ዝርዝር አለው።
በተባበሩት መንግስታት ድርጅት የስብሰባ ማዕከል እኛ ሴቶች ዘረኝነትን በመጠየፍ ለሰላም ግንባር ቀደም ሚናችንን እንወጣ በሚል መሪ ቃል ዛሬ በሀገር አቀፍ ደረጃ የሴቶች ሰላምና የትብብር ጉባኤ ተካሂዷል። የኢትዮጵያ የሴቶች ሕፃናትና ወጣቶች ሚኒስትር ወይዘሮ ያለም ጸጋይ በስብሰባው መጀመሪያ ላይ እንዳስገነዘቡት ዘላቂ ሰላም ለማስፈን በአሁኑ ወቅት በመንግሥት በኩል እየተደረገ ነው ያሉትን ከፍተኛ ጥረት ሴቶች የበኩላቸውን ድርሻ በመጫወት ድጋፍ መስጠት እንዳለባቸው ጠቁመዋል። ኢትዮጵያውያት ሴቶች አሁን የተፈጠረውን የሰላም ችግር ለመፍታት ያላቸውንም ልዩ ብቃት በንግግራቸው አንስተዋል።
የሰላም አስፈላጊነት ባለፉት 3 ዓመታት በሀገራችን በተለያዩ አካባቢዎች በተከሰቱ ግጭቶች የተነሳ ግለሰቦች፣ ማህበረሰቡና ሀገራችን ያሳለፉትን ችግሮች ማውሳት ለቀባሪው መርዳት ይሆናል። ነገር ግን ያለፉት ጥፋቶችን ችግሮችን እንዳይደገሙ ሁሉም ህዝብ በተለይም ሴቶች ድርሻችን መወጣት ይኖርብናል። በመሆኑም ሴቶች በተፈጥሮ በእናትነታችን በተሰጠን ስጦታ ሰላም ፈላጊነታችንና በባህላዊ መንገዶች ያካበትነው ሰላም የምናሰፍንበት ችግር ሲፈጠርም የምንፈታበት ልምዶችና እሴቶች በማዳበር ቤተሰቦቻችን በየአካባቢያችን በሀገራችን ሰላም በዘላቂነት ለማስፈን በጋራ በመምከር በቅንጅት ለመስራት እጅ ተያያዘን አንድ ብለን እርምጃ ለመጀመር የሚያስችለንን ንቅናቄ ዛሬ እንጀምራለን።
ሚኒስትሯ የጉባኤው ሁለተኛ ዓላማም አብራርተዋል።
በዛሬው ዕለት እንደ ሰላም ማስከበር ሁሉ የኢትዮጵያ ሴቶች ለሀገር ልማትና እድገት ያላቸውን ሚናና ድርሻ ጉልቶ የሚያወጣ የላቀ አስተዋጽኦአቸውን እውቅና ለመስጠት በተለይም ሴት ልጅ አትችልም የሚለውን ስር የሰደደው ኋላቀር አመለካከት ለመለወጥና በህብረተሰቡ ዘንድ ያሳስብ ሽግግር ለማምጣት ጀግኒት የተሰኘ የህብረተሰብ ንቅናቄ ፕሮግራም በይፋ እናስጀምራለን። ጀግኒት እኔ ነኝ፣ ጀግኒት አንቺ ነሽ፣ ጀግኒት እናንተ ናችሁ፣ ጀግኒት ሁላችንን ነን። የጀግኒት ፕሮግራም ዓላማ ህብረተሰቡ ስለ ሴቶች ያለውን የተዛባ አመለካከት በመቀየርና የአመለካከት ሽግግር በማምጣት ለኢትዮጵያ ሴቶች ለሀገር እድገትና ብልጽግና ያበረክቱትና የሚያበረክቱትን የማይተካ ሚና ድርሻ በማጉላት ተገቢውን ክብርና ሞገስ እንዲሁም ዋጋ እንዲያገኝ ማድረግ ነው።
አዲሷ የኢትዮጵያ ፕሬዚደንት ወይዘሮ ሳህለወርቅ ዘውዴ በክብር እንግድነት በተጠሩበት በዚህ ጉባኤ ላይ ባደረጉት ንግግር የአገር አቀፉን ጉባኤ ወቅታዊነትና አስፈላጊነት አስምረውበታል።
ይህ አገር አቀፍ የሰላምና የትብብር ኮንፈረንስም የሀገራችን ሴቶች ለሰላም የሚያበረክቱትን አስተዋጽኦ በማቀናጀት ሴቶችንና ሕፃናትን የአደጋ ተገላጭነት በመቀነስ እንዲሁም የሴቶችን ሚና በማጉላት መላው ህብረተሰብን ለዘላቂ ሰላም እና መረጋጋት በባለቤትነት ዘብ እንዲቆም የጋራ ግንዛቤ ለማሳደግ ድርሻው ከፍተኛ እንደሚሆን ይታመናል።
ፕሬዚዳንት ሳህለወርቅ ከዚህ አለፍ ብለውም የሴቶች ሚና በአሁኑ ጊዜ በኢትዮጵያ በተለየ መልኩ መታየት መጀመሩንና ይህም የተገባ እንደሆነ ነበረ ያስገነዘቡት። እንደሳቸው አገላለጽ ባለፉት 3-2 ሳምንታት በኢትዮጵያ የተወሰዱ ታሪካዊ እርምጃዎች አሉ። ለሴቶች በርካታ ኃላፊነቶች ተሰጥተዋል። የካቢኔው ግማሽ ቁጥር ሴቶች መሆናቸውን ያስታውሱት ፕሬዚዳንቷ የእርሳቸውንና በጠቅላይ ፍርድ ቤት ፕሬዚዳንትነት የተሾሙትም ሴት መሆናቸውን አውስተው እርምጃው አድናቆትን ያተረፈ መሆኑንም ገልጸዋል።
መለስካቸው አመሃል ለዘገባው እናመሰግናለን። እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። እናስተናግዳቸው ያመሸነው ደግሞ እኔ መስታወት አራጋውና
ጽዮን ግርማ ነበርን። ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት።
በነገው ጉዞ እንገናኝ።
ቱንን ራዲዮ ነሰገለ አሜሪካት